ጤና ይስጥልኝ እንደምን ዋላችሁ? ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ እሁድ በ860 AM የአየር ስርጭት የሚተላለፍ ሳምንታዊው የቲኬ ሾው ነው። የቲኬ ሾው ሁልጊዜ እሁድ ከ4 ተኩል እስከ 5 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙንን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋራ የተያያዙና ለናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽንስ ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልንን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ? ተካከለለ ሳሉ ነኝ። በዛሬ ፕሮግራማችን አጠራጥር ያሉ ነገሮች አሉን። በመጀመሪያ ባለፈው 2 ሳምንት ስናገርበት የቆየውትን ስለ ባንክሮፕሲ ቻፕተር 7 በተለይ በሰፊው ተወያይተናል። ዛሬ ቻፕተር 7ን ትንሽ ነካነካ አደረገውና ቻፕተር 13 ደግሞ ልዩነቱ ምን እንደሆነ፣ ምን ልናደርግ እንደምንችል፣ ጥቅሙ ምን እንደሆነ እገልጽላችኋለሁ። በዚሁም ደግሞ ከዚህ በፊት ከወር በፊት ይሆናል የፕሮፐርቲ ታክስ የሚመጣበትን ጊዜ ነግራችኋለሁ ብያችሁ ነበር። ስለ ጎኔት ካውንቲ ነግራችኋለሁ። አሁን ደግሞ ስለ ቀሩት የጆርጂያ ካውንቲዎች ምን ማድረግ እንዳለብን ሰሞኑን ደብዳቤዎች በሙሉ ተልከዋል፣ ማለት የፕሮፐርቲ ታክስ ማለት ነው። ማድረግ ያለባችሁን ነገሮች ነግራችኋለሁ። እንዲሁም ደግሞ ባለፉት 2 ሳምንታት የጥያቄ ጊዜ ስላላገኘን ስለ ባንክራፕሲ ጉዳይ መሰረታዊ የሆኑ ጥልቅ እንኳን መሆን የለበትም ምክንያቱም የሚያውቀው ጠበቃ ስለሆነ ነው። አንዳንድ ጥያቄዎች ካላችሁ በስልክ ቁጥር 404-355-8699 ልደውሉ እንችላላችሁ፣ ልታቋርጡንም እንችላላችሁ። ይሄ ፕሮግራም ጠቃሚ በመሆኑ ነው። እንደገና ደግሞ አለው የስቴሽን ቁጥራችን 404-355-8699 ነው። እንግዲህ ንግግሬ ከመጀመሪያ በፊት እስቲ ጥሩ የእንግሊኛ ዘፈን ቤቲስ ዋን ላሰማችሁ። የቤቲስ ዋን ጨዋታ ነበረች። በሚቀጥለው ሳምንት አይዛክ ሄይስ በጣም ታወቀ ዘፋኝ፣ ጆርጂያ ተወላጅ ባኬር የሚኖር የነበረ 2 ዓመት በፊት የሞተ የእሱ ዘፈን ሻፍት እና ዱ ዩር ቲንግ የሚል ብዙ ዘፈኖች እናሰማችኋለን። እሺ ፕሮግራሙን
ከመጀመሪያ በፊት ባለፈው ሳምንት ያደረኩትን ትንሽ ሳምራይዝ ላርጋው ቻፕተር 7 ባንክረፕሲ እዳችንን በሙሉ ጥባርጎ ነጻ ያደርገናል በታሪካችን ውስጥ ለ10 አመት ይቆያል ከክሬዲት ሪፖርታችን ጥቂት ወደ 200 ገደማ ነጥብ ያነሳብናል ቻፕተር 7 ያደረገ ሰው ክሬዲት ለማግኘት ይችላል ወይስ አይችልም የሚል ጥያቄ ነበር ለማግኘት እንደምንችል ገልጬላችኋለሁ ቻፕተር 7 አንዳንዴ ያለንበት ስቴት ማተር ያደርጋል አንዳንድ ስቴቶች ኮሚኒቲ ፕሮፐርቲ ይባላሉ ዘጠኙ በተለይ አሪዞና ካሊፎርኒያ አይዳሆ ሉዊዚያና ኔቫዳ ኒው ሜክሲኮ ቴክሳስ ዋሽንግተን እና ዊስካንሰን ኮሚኒቲ ፕሮፐርቲ በመሆናቸው የባልየው ችግር ወደ ሚስት ሊሄድ ይችላል የሚስት ችግር ወደ ባል ሊሄድ ይችላል ስለዚህ በእነዚህ ስቴቶች ያላችሁ ቻፕተር 7 ፋይል በመታረቁበት ጊዜ እርግጥ ተበቃችሁ ማነጋገር ይኖርባችኋል ማለት ነው ጆርጂያ ምንም ችግር የለውም ሁልጊዜ የምናስበው ባንክራፕሲ ከሆነ በኋላ ዓለም እንደፈረሰች ነው ነው ባንክረፕሲ አንዱን ሰው ካለው ችግር አውጥቶ አዲስ ህይወት እንዲኖረው የታቀደ ስለሆነ በስራ እንኳን ባንክረፕሲ ያርጋል ተብለን ፋየር ልንደረግ አንችልም ከስራ ልንወጣ አንችልም ባንክረፕሲ በሚደረግበት ጊዜ በተለይ ፋየር በምናደርግበት ጊዜ ትንሽ ጊዜ ይፈጃል 2 ወር 3 ወር ይፈጃል እነዚህ የሚያስቸግሩን ኮሌክተርስ በሙሉ በህግ ስልክ መደወል ያቆማሉ ሁል ጊዜ ማየት ያለብን ምንድን ነው? ባንክረፕሲ በምናደርግበት ጊዜ አንደኛ ባለሙያ ማነጋገር እንዳለብን ነው። ሁለተኛ ጠበቃ መያዝ እንዳለብን ነው። ምክንያቱም ሁሉም ሰው ለባንክረፕሲ ብቁ አይደለም። አንዳንዴ ደግሞ ከፍራቻ የተነሳ ጥቂት ዳም ቢኖረን ፈርተን ባንክረፕሲ እናርግላለን። ስለዚህ ከአበዳሪዎቻችን ጋራ ውይይት አድርገው ፔይመንት ፕላን ለማድረግ እንደሚቻል ያለው እዳ ለማስቀነስ እንደሚቻል የተቀነሰው እዳ ለምሳሌ 10,000 ኑሮን በ3,000 ተደራድረን ቢያልቅ 3,000 ራሱ ፔይመንት ፕላን ሊገባ ስለሚችል ሁልጊዜ ባንክረፕሲ ከማድረጋችን በፊት በሙያው የሚያውቁ ሰዎች ማነጋገር እንዳለብን የነገርኩት ቻፕተር 7 ክሬዲትን በሙሉ እጥብ አድርጎ የሚያጠፋ ሲሆን ቻፕተር 13 ግን 13 ማለት ነው ልዩነት አለው ቻፕተር 13 የሚሰጠው ሰዎች ተመጣጣኝ የሆነ ኢንካም ለማረጋገጥ ሲችሉ ነው ማለት ነው ወይም ደግሞ ኢንካማቸው ለወደፊቱ የሚያርግ መሆኑ ሲታወቅ ነው ይሄ አይነት ባንክረፕሲ ለባንክረፕሲ ፋይል ለሚያረጋው ግለሰብ ከ3 እስከ 5 አመት ድረስ ፋታ ይሰጠዋል ወይም ያለ ኢንትረስት ፍሪ ክፍያ ያረጋል ወይም መጠነኛ ያረጋል እንግዲህ ኮርት ነው የሚወስነው ማለት ነው ስለዚህ ቻፕተር 13 ልናረጋው ምንችለው ብቻችን ልናረጋው አንችልም ጠበቃ ያስፈልግናል ጠበቃው በጣም ኢምፖርታንት ነው ምክንያቱም መደራደር ስላለበት ነው ቻፕተር 13 በጣም መጥፎ ሁኔታ ከሌለን ያለን ችግር ጊዜያዊ ከሆነ ገበያችን ማለት ኢንካማችን ሊጨምር የሚችል ከሆነ ቻፕተር 13 ጥሩ አልተርናቲቭ ነው ሁል ጊዜ ዳኛ ነው የሚፈርደው ማለት ነው ማንኛውም አይነት ባንክረፕሲ ግን እነዚህን እዳዎች በጭራሽ አይፈቅም አንደኛ ቻይልድ ሰፖርት ነው ሁለተኛ የፐርሰናል ኢንጁሪ በስተት ለምሳሌ በዲዩአይ ሰው ብንገድል እና እዳው ለመክፈል ባንችል ባንክረፕሲ ሊብቀው አይችልም እንዲሁም የስቱደንት ሎን ከትምህርት ቤት የተበደርነው ትምህርት ቤት እያለን የተበደርነው ሁሉ ባንክረፕሲ አይጠቅሰውም ሌላው ብዙ ውስጡ አለበት እንጂ ኢንካም ታክስ የሚከፈል ካለንም ባንክረፕሲ አይፈቀውም እንግዲህ ተመልሼ ስለ ፕሮፐርቲ ታክስ ነግራችኋለሁ አሁን ደግሞ ትንሽ እስቲ ቤቲስ ዋንን ይጨምርላችሁ Just to have your attention, these thrills me for days and days. ስልክ ቁጥራችን ለመደወል ትፈልጉ 404-355-8699 ነው። እንደገና አድገመው 404-355-8699 ላይቭ ቴክኒሽያን ስላለን ለመደወል ይችላልላችሁ። ስለ ፕሮፐርቲ ታክስ ትንሽ መግለጫ ልስጣችሁ። ፕሮፐርቲ ታክስ ሁልጊዜ የሚቆጣጠረው በስቴቱ ያለ ካውንቲ ነው። እዚህ ጆርጂያ 159 ካውንቲዎች አሉን። ስለዚህ ንብረት በተመለከተ የመኪና ቁጥር፣ ጋንስ፣ ማንኛውም አይነት ቢልዲንግ የግልም ወይም የቢዝነስ የሚቆጣጠረው ካውንቲው ነው። ካውንቲው ይህ ፕሮፐርቲ ታክስ የሚያውለው ለ ካውንቲ ውስጥ ላሉ ትምህርት ቤቶች፣ ለምሳሌ ግዌኒት ካውንቲ ወደ 160 የሚሆኑ ትምህርት ቤቶች አሉን። ከዚያ ባጀት ነው የሚወጣ ማለት ነው፣ ከፕሮፐርቲ ታክስ ከምንከፍለው ነው። እንዲሁም ለካውንቲው ጃስቲስ ሲስተም ማለት ፍርድ ቤት፣ ለዳኞቹና ለሌሎች ሰራተኞች፣ ለሸሪፎች የሚገኘው ገንዘብ ከፕሮፐርቲ ታክሱ ነው። እንዲሁም ስትሪት ላይትስ የከተማው እና ሌሎች ከተማውን በተመለከተ የሚያስፈልጉ ነገሮች ከካውንቲው ስለሆነ ይህ ፕሮፐርቲ ታክስ ካውንቲ ይቆጣጠረዋል። ብዙን ጊዜ ይህ ፕሮፐርቲ ታክስ አከራካሪ ታክስ ነው። ለምሳሌ በእድሜያቸው ትልቅ የሆኑ ሰዎች ለምንድን ነው ለትምህርት ቤት የምንከፍለው? ልጆቻችን አስተምረን ጨርሰናል፣ ለምንድን ነው የምንከፍለው ይላሉ። አንዳንዱ ደግሞ ለምንድን ነው የማንጠቀምበት ስራዎች የምንከፍለው ይላሉ። ነገሩ ግን ከኑሮ ጋር የተያያዘ በመሆኑ እነዚህ ፕሮፐርቲ ኦነርስ በካውንቲ ውስጥ ሁልጊዜ የሚኖሩ በመሆናቸውና በገንዘብ በኩል ባይኖራቸው ፕሮፐርቲ ለመግዛት ስለማይችሉ ሴኪሪቲ ተብሎ ነው እንጂ እንደ ሴልስ ታክስ ለማድረግም አንዳንዴ በተለይ ሪፐብሊካን ፓርቲ ያስባል። የሚያዋጣ መንገድ እንኳን መስሎ አይታየኝም። እንግዲህ እያንዳንዱ ካውንቲዎች የራሳቸው የሆነ ዴድላይን አላቸው። ስለዚህ አንድ የሆነ ነገር የለውም። ቢኮዝ ካውንቲው በፌዴራል ህግ ወይም ደግሞ አንዳንዴ በስቴት ህግም ላይገዛ ስለሚችል ነው። የራሱ የሆነ የካውንቲ ህግ ስላለው ነው። ባለፈው ሰሞን ላስት ዊክ ማለት ነው፣ ብዙ የጆርጂያ ካውንቲዎች የፕሮፐርቲ ታክስ ደብዳቤ ተልኳላቸዋል። የመጀመሪያው ጎኔት ነበር። ጎኔት አንድ 15 ቀኑ አድርጓል። እንደመጣ ወዲያውም ነግሬያቸዋለሁ። ኤፕሪል 15 ገደማ ነበር የተላከው። የሌሎቹ ካውንቲዎች ግን ላስት ዊክ ነው የተላከው። ፉልተን ካውንቲ ወደ 333,000 ፕሮፐርቲ ኦነሮች ደብዳቤ አሁን ደርሷቸዋል ማለት ነው። ካብ ካውንቲ ወደ 230 ጎኔት ካውንቲ ወደ 256000 ቤቶች ማለት ነው። አንዳንድ ጊዜ ስለ አትላንታ በመናገርበት ጊዜ 4 ሚሊዮን 3 ሚሊዮን 5 ሚሊዮን ይያልናል። ለነገሩ የአትላንታ ፖፑሌሽን ወደ 500000 ብቻ ነው። ፕሮፐር አትላንታ ሌላው ግን ሜትሮ አትላንታ ስለምንለው ነው እንጂ 4 ሚሊዮን እንዳልሆነ ነው። አትላንታ እንደ ቦስተን ናት ፖፑሌሽኗ ማለት ነው። ዲኬተርም ትንሽ ጠጋ ትላለች ከአትላንታ ማለት ነው። ይሄ ግን በካውንቲ አድሚኒስትሬሽን ነው የምናገር ያለው ከሲቲው ጋር የተለያየ ነው። ስለዚህ ፎልተን ጓኔት እና ካፕ ካውንቲ ለኳል የሚበዙት ካውንቲዎች 45 ቀን ዴድላይን አላቸው። ለምሳሌ ጎኔት 45 ቀን ነበር፣ አንዳንዱ 30 ስለሆነ እንደደረሳችሁ በ30 ቀን ውስጥ አፒል ማድረግ ይኖርባችኋል። የጎኔት ካውንቲ ፕሮፐርቲ ኦነርስ ደብዳቤ ከደረሳቸው 15 ቀን ሆኖናል። ኦልሬዲ 5000 ሰው አመልክቷል፣ አፒል አድርጓል ማለት ነው። እንገራችሁ እዚህ አፒሉ ምን ያህል ጠቃሚነት እንዳለው ማለት ነው። አንዲት ግለሰብ ባለፈው አመት ፕሮፐርቲ ገዝታ በስራ ምክንያት የተሰጠው ፕሮፐርቲ ታክስ ደብዳቤ ባለማየቷ ከአንድ ሺህ በላይ ነው ፕሮፐርቲ የጨመሩባት ማለት ነው። ዘንድሮ ግን የመጀመሪያው ተሰላፊ ሆናለሁ ብላለች። እና ምን ለማለት ነው፣ ጊዜ ስራ ስለሚበዛብን አንዳንዴም ደግሞ ዘጌት ብለን ቤት ስለምንገባ ደብዳቤው ላናየውን ይችላለን። ካያችሁት ግን ጽሁፍ አለው፣ ቀን ዴድላይን አለው፣ ስልክ ቁጥር አለው፣ ደውላችሁ ሁሉ ለመጠየቅ ትችላላችሁ። እና ያ ዴድላይን ካለፈ አፒል ለማድረግ አትችሉም። እዚያ የተጻፈ አማውንት መክፈል አለባችሁ ማለት ነው። በ2010 በወጣው የጆርጂያ ህግ መሰረት ለምሳሌ በ2010 ቤት ብትገዙ አምና ማለት ነው ብትገዙ የፕሮፐርቲ ታክሳችሁ በማርኬት ቫሉ ከ2011 በላይ መሆን የለበትም የሚል ህግ አለ። እንደገና ደግማታለሁ። በ2010 ቤት ገዝታችሁ ከሆነ የሚሰጣችሁ የፕሮፐርቲ ታክስ ከፕሮፐርቲው ከ2011 አሁን ዘንድሮ ካለው ማርኬት ሊበልጥ አይችልም የሚል ነው። ግን ፎልተን ካውንቲ የ2012 ብሎ ሊያደርግ ስለሚችል ሳታዩ እንዳያመልጣችሁ። ከሄደ በኋላ ምንም ልታረጉ አትችሉም፣ መክፈል ብቻ ነው። እንግዲህ ደርሷችኋል፣ እየነገርናችሁ ነው። ብዙውን ጊዜ ሰዎች ፕሮፐርቲ ታክስ አፒል ሲያደርጉ አይቻላቅም፣ ግን አሜሪካ ውስጥ እስካለን ድረስ እንደ አሜሪካዊ መሆን ስላለብን ከኪሳችን የሚወጣው ገንዘብ ተቆጣጣሪው እኛ ራሳችን ስለሆነ መንቃት ይኖርብናል ማለት ነው። በነገራችን ላይ የፎልተን ካውንቲ ፕሮፐርቲ ታክስ ዲፓርትሜንቱ በጣም ፈርቷል፣ ብዙ ሰው እንደሚመጣ ተስፋ እናረጋለን ብሏል። እናረጋለን እንኳን አይደለም አንመኝም ብለዋል። ብዙ ከመጣ ግን ምንም ልናረገው አንችልም፣ መጋፈጥ አለብን እያለ ነው። እንግዲህ ከኪሳችን ጋር የተያያዘ በመሆኑ የምናረገው ነገር እኛ ራሳችን ነው የምናውቀው። እስቲ እንደገና አንድ ሙዚቃ ልጫወትና ሌላ ስለ ቲኬ ሾው እነግራችኋለሁ። ቅርታ ትንሽ ሲዲ ተብላሽተዋል። ሌላ ቀጥሎ ያለው እንጫወታለን። ወንጆ ዘፈን ነው ስም በሚቀጥሉት ወራት የቲኬሻው ዌብ ፔጁንና የሬዲ ፕሮግራሙን ሁለት በመያው በሰለጠኑ ዴቨሎፕ ያደረገ ነው። ስለዚህ በቲኬሻው ምናቀርበውን ፕሮግራም በቀጥታ በኢንተርኔት ልትሰሙት እንደምትችሉ ነግረናችኋል። አሁንም ቢሆን ልትሰሙን ትችላላችሁ። www.tktaxis.com ነው። ላይ በምንሆንበት ጊዜ በቀኝ በኩል ያለው ማይክሮፎን ነካስ ታደርጉት እንመጣለን። ከሌለን ግን ሰርቪስ ላይ ስትነኩ ያው ቀኑ ይሰጣችኋል። ቀኑን ለመስማት ይችላላችሁ ማለት ካለፈ መሐላ ነው። የቲኬ ሻው ፕሮግራሙ በዚህ በአትላንታ ብቻ ወደ 3ኛ አመቱ ሊሆነው ነው። ባለፉት 3 አመታት ከክሴ የወጣው ፕሮግራሙን አካሄጃለሁ። አሁን ግን በሚመጣው ወር ማለት ጁን ማለት ነው ወደ መጨረሻው ገደማ የቲኬ ሻው ደጋፊዎች ሆናችሁ ትንሽ ነገር እንደብዳታ እንድታረጉልን ትንሽ አጠር ያለች በዓል እናዘጋጃለን። ይህ የቲኬ ሾው ፕሮግራም ለሁላችን አገልጋይ በመሆኑ ሁላችንም ከኪሳችን ጋራ የሚነካ በመሆኑ ገንዘብ ነክ በመሆኑ ሁላችንም ያስተባብረንና ሁላችንን ንቃተ ህሊና የሚሰጠን ፕሮግራም በመሆኑ ሁላችሁ እንድትካፈሉ ነው። ብዙዎች ሰዎች እየደወሉ ወደ 1 ሰዓት እንዲራዘም ይፈልጋሉ። ምክንያቱም በ30 ደቂቃ እኔም ተናግሬ እናንተም ጠይቃችሁ ይይት ለማድረግ ብዙ አንችልም፣ ጊዜ የለንም። አንድ ሰዓት ቢሆን ግን ሰፋ ያለ ፕሮግራም እንደ ጥያቄና መልስም ልናደርገው እንችላለን። መወያየትም ሊሆን ይችላል። በተለያዩ ቦታዎች ደግሞ በዲፍረንት የሆነ ፊልድ አላቸው ባለሙያዎች ለማምጣትም ለማቅረብም እንችላለን ማለት ነው። ይህ ፕሮግራም ሊስፋፋ የሚችለው ሁላችንም ፓርቲሲፔት ብታደርጉ ተካፋይ ብትሆኑ ነው። አውዲዮ ስቴትም ያላችሁ በክሬዲት ካርድ ወይም ደግሞ በዴቢት ካርድ ለመክፈል ትችላላችሁ። እንዲሁም ቼክ ለመለክም ትችላላችሁ ማለት ነው። ይህ ፕሮግራም ብዙ አርዕስቶች ይዞ ቀርቧል። በአርዕስት ወደኋላ አንልም፣ በገንዘብ ግን ወደኋላ እንችላለን። ስለዚህ ለአንድ ሰው በጣም ከባድ በመሆኑ እንደከበደኝም እየነገርኳችሁ ነው። ምንም ገለጻም አያስፈልገውም። ሰዓቴ አጥፍቻለሁ። ሚያንጎሌ እውቀት እየሰጠው ነኝ። እንዲሁም ደግሞ ጊዜ ማራቆት የለብኝ። እዚህ ላይ ሌላ ነገር ላረግ ምፈልገው ከፕሮፐርቲ ከጠቀስ ትንሽ ስለ ወንጀል ስለ ባንኮች ወንጀል ለመናገር ፈልጋለሁ። ባለፈው ሳምንት ዴች ባንክ የሚባል እዚህ ብራንችስ ያሉት የፌደራል መንግስት 1 ቢሊዮን ያህል ክስ አቅርቦበታል ለባ ባንክ ነው። እሱ ብቻ አይደለም ባንክ ኦፍ አሜሪካም ተጠቅመዋል፣ ቼዝም ተጠቅመዋል። ይሄኛው አሁን እንግዲህ መጀመሪያ ሆኗል ማለት ነው። ብዙዎቻችን ብድር በመናገኝበት ጊዜ ፌደራል ጋራንቲ አለው FHA ሎን ይባላል፣ ፌደራል ሃውሲንግ አውቶሪቲ ማለት ነው። ባክ አፕ ያደርገዋል። ዲፎልት በመናረግበት ጊዜ ካልቻል ነው ባንኩ የፌደራል ጋራንቲ ስላለው ገንዘቡን ያጣም ማለት ነው። ባለፉት ጥቂት አመታት ይህ የጀርመን ቤዝ የሆነ ትልቅ ባንክ ለ39,000 ሰዎች ብድር ሰጥቶ ብድሩ የሰጠው ግን በመሸፋፈን ነበር። ከነዚህ 39,000 ሰዎች 12,500 ዲፎልት በማረጋቸው መንግስት ብዙ ሚሊዮን ከፍሏል። ለነገሩ ከ99 ጀምሮ እስካሁን ድረስ ዲፎልት ባረጉ ሰዎች ምክንያት የፌደራል መንግስት 5 ቢሊዮን ያህል ከኪሱ ማለት ከፌደራል ትሬጀሪ ወጪ አድርጓል ማለት ነው። ሁልጊዜ የሚታየን ብድሩ የወሰድነው ከባንክ ብቻ መሆኑ ነው። ግን FHA ሎን ከሆነ እኛ አቅም አጥቶን ወካወይ በመናረግበት ጊዜ የFHA ሎን ከሆነ ፌደራል ሃውሲንግ አውቶሪቲ ገንዘቡን በሙሉ ለባንኩ ያስረክባል ማለት ነው። ስለዚህ መንግስት ምን ያህል ሚና እንደሚጫወት እያሳያችሁ ነው። የሚበዛው ማለት ላችን ምን በዛው ሰዎች በገንዘብ በጣም ያደግን ባለመሆናችን ክሬዲታችን መጥፎ በመሆኑ ኢንካማችን ለው በመሆኑ ከቤት ማግኘት እንዳንገለል ተብሎ የወጣ ህግ ነው። ስለዚህ የFHA ሎን ቀላልም አይደለም፣ ግን አንዳንድ ባንኮች ሊጠቀሙበት ይችሉ ነበር። ምንድነው የFHA ሎን ስለሆነ ከከሰሩም ያው መንግስት ስለሚሰጣቸው ቁጥጥራቸው አያረጉም ነበር ማለት ነው። ለዚህ ነው ከአቅማችን በላይ 20,000-25,000 የሚያገኝ ሰው ሞርጌጁ 1,500-1,200 የሰጡን እንጂ የ1,500 ሞርጌጅ ያለው ቢያንስ በወር 6,000-6,000 ገቢ ማድረግ አለበት። በዚህ መልክ አልተሰጠም ነበር። 80% ሎን ያገኙና ሌላው 20% ደግሞ ይሰጡን ነበር። እንግዲህ ቴክኒሽኑ ጊዜ አልቋል ይበቃል እያለ ነው። በሚቀጥለው ሳምንት እንግዲህ ስለ ሪል ስቴት ዋና ዋና ነግራችኋለሁ። እስከዚያው ድረስ ግን ተካ ከለለ ሳሉ ነኝ። ደህና ሁኑልኝ። I'm sorry.